ሰላም ጤና ስጥልኝ አድማጭ ተመልካቾቻችን እንደምን አምሽታችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የሰኞ ምሽት ሚያዝያ 17 2014 ዓ.ም መሰናዷችን ጀመረ ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹ እናስተዋውቃችሁ
እጥም የሚነሳው ምንድነው ልክ እንደተመረቀ የሱ ነገር አርቆ እርዳታ ምን ጀምርበት ታይም ነው የሚወስደውና እስከዛ ተበድጎም ተለክቶም ግን አስተምረናል ከዛ በኋላ እኛም ራሱ ከነሱ ላይ መቀበላችንና መስራታችን በጣም በጣም ከሞራልም አንጻር እንደገና ደግሞ ሁሉ አመት የለፋንበት ነገር ላይ ውጤታ በጣም በጣም ሞራሊን ይነካል
ተመረቀው ስራ አጥተው በመፈለግ ላይ ያሉ ወጣቶች መካከል አንዷ የሆነችው ሜሮን አለማየሁ ነው የሰማነው በምሽቱ ስራ አጥ ወጣቶች በተመረቁበት የስራ ዘርፍ ለማግኘት አመታት ያስቆጠረ ልፋታቸውን አመታት በሚቆዩበት ጊዜ ምን ማድረግ ይችላሉ በተመረቁበት የስራ ዘርፍስ እንዴት አይነት ስራዎችን በመስራት ራሳቸውን መደጎም ይችላሉ ስንል ሰፋ ያለ ውይይት እናደርጋለን የመዳረሻ መላዎቻቸው ደና ስራስኪ ጌንድረስ ይሰሯቸው የሚችሏቸው ስራዎች ምንድናቸው በሚለው ዙሪያ ነው በቀጥታ የስልኩ ውይይት እናደርገው መስመር ላይ ባለሙያዎችን ይዘናል ስፖርትና ሌሎች መሰናዶችም ይኖርናል መርሃ ግብሩን በመምራት ኤደን ገረመው ያስተናገድኳችሁ ቆያለሁ በምስልና ድምጽ ምህንድስ ነው ደግሞ ንጉሱ ታምሬ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብሮን ያመሻል ሀብታሙ ስዩም ደግሞ መሰናዶውን በማስተባበር ያግዘናል በማህበራዊ ድረገጻችን ላይ ደግሞ አባዮ ገበያው አለች አስተያየና ግርማ ደገፋው ደግሞ እንዲሁ በምስልና በኤዲቲንጉ እያገዙን ይቆያሉ ከመላ አሜሪካ ድምጽ ዘጋቢዎችና የስቱዲዮ ባለሙያዎች ጋር አብራችሁ እንድታመሹ በአክብሮት እንጋብዛለን ኢትዮጵያ በየአመቱ ከ150 ሺህ በላይ ወጣቶችን በተለያዩ የትምህርት ዘርፎች አስመርቃ ለስራ እንደምታበቃ ጥናቶች ያሳያሉ። ይሁንና የህክምና ባለሙያዎችን ጨምሮ በተለያዩ ዘርፎች የተመረቁ ወጣቶች ስራ አጥ ሆነው ሲቸገሩ ማየት የተለመደ ነገር ሆኗል። ይህ ሁኔታም ደግሞ ስራ ለማግኘት ከአመታት በላይ ፍለጋው ሊቆይ ይችላል። ዛሬ ታዲያ በዚህ ጉዳይ ላይ ነው ውይይት የምናደርገው። ወጣቶች በዚህ ወቅት እንዴት ራሳቸውን መደጎም ይችላሉ ስንል የምንወያይ ይሆናል። መስመር ላይ እንግዳ አለን። ባለሙያ አድርገን ለምሽቱ የጋበዝናቸው ሁለት እንግዶች ናቸው። አንደኛው እንግዳችን እስኪገኙ ድረስ ለተፈጠረው የቴክኒክ ስህተት ይቅርታ እንጠይቃለን። በዛው ታድማሱ ለረጅም ጊዜ መንግስታዊ ባልሆኑ ድርጅቶች ውስጥ የሰራችው ወጣት ስትሆን በሰራችባቸው ተቋማት ውስጥ ያጫጭር ጊዜ የትርጉም ስራዎች፣ የተለያዩ የመረጃ ስብሰባዎች፣ ጥናትና ትንታኔን የሚሰሩ ብዙ ሰዎችን የማግኘት ችግር መኖሩን በማስተዋሏ ፍሪላንስ ስራ ስትል የራሷን ተቋም የመሰረተች ወጣት ናት። ለዚህ ምሽት በባለሙያነት አስተያየቷን እንድትሰጠን የምክሩን እንድትለግስልን ጋብዘናታል። በዛዊት እንደምን ዋልሽ? እንደምን አመሸሽ?
እንዴት አመሸሽ ኤደን? ደህና ነኝ።
እሺ በዛዊት በጣም ነው የማመሰግነው። ዛሬ እንግዲህ ውይይታችን ወጣቶች ስራ እስኪያገኙ ድረስ ምን ያደረጉ መቆየት ይችላሉ በሚሉና መስራት በሚችሏቸው ጉዳዮች ላይ ነው። የመጀመሪያ ጥያቄ የሚሆነው ብዙ ጊዜ ተመራቂ ተማሪዎች ከተመረቁ በኋላ የመጀመሪያ እርምጃቸው መሆን ያለበት ነገር ምንድነው ትያለሽ?
እሺ ደን አመሰግናለሁ በጣም ያው እኛ በተለይ በኢትዮጵያ ውስጥ በጣም አንገብጋቢ የሆነ ችግር ነው። በጣም ብዙ ወጣቶች በየአመቱ ግራጁዌት ያደርጋሉ ከብዙ ዩኒቨርሲቲዎች፣ ግን ከዛ በኋላ ኤክስፔክት የሚጠበቅባቸው በማህበረሰቡ በቤተሰባቸውም እራሳቸውን ኤክስፔክት የሚያደርጉት በማግስቱ ጀምሮ ያው ስራ መፈለግ ነው እና ስራ ማግኘት ነው። ያ ነው ኤክስፔክት የሚደረገውም ራሳቸውን ኤክስፔክት የሚያደርጉት ራሳቸው ላይ። ያው ቀጣሪዎች ደግሞ ፍሬሽ ግራጁዌቶች አሉ፣ የሚወጡ ስራዎች አሉ፣ የተለያዩ ስራዎች። ግን እነዛ ተማሪዎች የሌሏቸው ስኪሎችን ወይም ደግሞ የሌሏቸው የስራ ልምምድ ኤክስፒሪየንሶችን የሚጠይቅ ነው እና ከዩኒቨርሲቲው ያው በጣም ብዙ ቲዮሪ ተምረው ይወጣሉ። ያ ብዙ ቀፍ ነው ይዘው የሚወጡት። ግን ያንን ፕራክቲስ ለማድረግ ፕራክቲካል ለማድረግ ደግሞ የሚያስፈልጉ ስኪሎች አሉ። የኮሚኒኬሽን ስኪል ሊሆን ይችላል፣ ቲምወርክ ሊሆን ይችላል፣ ታይም ማኔጅመንት አቸው፣ ፕሮብሌም ሶልቪንግ ስኪል። በጣም ብዙ ስኪሎች አሉ ቀጣሪዎች ኤክስፔክት የሚያደርጉት እና እነዛ ስኪሎች እንግዲህ የተመረቀ ተማሪዎች ወይ አሏቸው እና እንደዚህ ምን እንደሚጠበቅባቸው አቅም ወይም ደግሞ የሏቸው በትምህርቱ ሲስተም ውስጥም ደግሞ ብዙ ቲዮሪ ነው እንጂ እንደዚህ አይነት ስኪሎችን የሚያዳብሩበት አጋጣሚ ስለሌለ እና እኔ በአገኝት አጋጣሚ በሶሻል ሚዲያ ሊሆን ይችላል ወይም ደግሞ የተለያዩ ኢቨንቶችን የተለያዩ ትሬኒንጎችን በመፈለግ ሊሆን ይችላል። ያው ኢንፎርሜሽኑን በጣም የት እንደሚያገኙ እሱም ደግሞ አንድ ሌላ ስልጠና ነው። ግን በአይነት አጋጣሚ እነዚህ ስኪሎች ማዳበር ይችሉ በቀላሉ ኢምፕሌየር ይሆናሉ ብዬ አስባለሁ። ግን አንደኛ ምን እንደሚፈለግባቸው አለማወቅ፣ ያንን የሚፈልገውን ደግሞ የት ማግኘት እንደሚችሉ አለማወቅ፣ ተከፍሎ ደግሞ የሚሆን ከሆነ ደግሞ ያው የፋይናንሻል ችግር ነው። በጣም ብዙ የኢንፎርሜሽን ችግሮች አሉ። ግን ኤክስፔክት የሚደረግባቸውን ስኪሎች ማዳበር ቢችሉ ከተማሩት ጋር ከዩኒቨርሲቲ ትምህርት እውቀት ጋር የሚጠቅማቸው ይመስለኛል። እነዚህ ላይ ጊዜያቸውን ኢንቨስት ቢያደርጉ
መልካም ብለዋል። ሁለተኛ እንግዲህ ደግሞ መስመር ላይ ተገኝተዋል። ላስተዋውቃቸው አቶ አብይ ኃይለ መለኮት ይባላሉ። የሴቶችና ማህበራዊ ጉዳይ ሚኒስቴር ውስጥ ባለሙያ ናቸው። ግን ተቋሙን ወክለው ሳይሆን በግላቸው ነው ዛሬ እንደ ባለሙያ የተገኙት። አቶ አብይ እንደምን አሉ? እንደምን አመሹ? እንኳን ደህና መጡ።
እንኳን ደህና ቆያችሁ። እንደምን አላችሁ? እንደምን አመሻችሁ?
እሺ አቶ አብይ፣ ለቤዛዊት እንግዲህ ያቀረብኩላቸው ጥያቄ ምንድነው? ለመጀመሪያ ጊዜ ብዙ ተመራቂ ተማሪዎች ከትምህርት ቤት ከወጡ በኋላ ማድረግ ያለባቸው ነገር ምንድነው ይላሉ የሚለው ነው። ከሰዓት አኳያ ውይይታችን በደንብ እንዲቀጥል አጠራጥሬ ያረጋችሁ መልሱልኝ ተወያዮች።
እሺ አመሰግናለሁ። ምናልባት ያው እናተኩረው ትምህርት እንደወጡ ወይም ከትምህርት ዓለም ወደ ወርልድ ኦፍ ወርክ ይቀላቀሉ እንደ ሃኒሙን የሆነ ጊዜ ነው ለልጆቹም የሆነው ማለት ነው። ያው ስራ እስከሚያገኙ ድረስ ማለት ነው። ቀጥታ የመግባት እድሉ ዝቅተኛ ነው በእኛ ሀገር ኮንቴክስት ማለት ነው። በብዛት ቀጣሪ መንግስት ነው። ለሌሎችም አካላትም ካሉ ጊዜ ሊወስድ ይችላል። የስራ ልምድ የሚጠይቅ ጉዳይ ነው። የተለያየ ነው የሚጠይቀው። ምን ማድረግ አለባቸው ወደሚለው ስንመጣ እንግዲህ ወጣቶች በተለያየ ዲሲፕሊን ተምረው ይወጣሉ። የትምህርት መስኮች ማለት ነው። ስራ ቀጥታ በነዛ በተማሩባቸው አገኙም እስከሚያገኙ ድረስ ቀጥታም በተዛዋሪ ዳይሬክት የሆነ ወይም ኢንዳይሬክት የምንለው ማለት ነው ወደ በድዊኒንግ ወይም ራሳቸውን የሚያስተዳድር ገቢ እስከሚያገኙ ድረስ የተለያየ ካሉ ተሞክሮች የተለያየ ስራዎች ላይ እንጌጅ ማድረግ ይችላሉ። የተለያዩ እንቅስቃሴዎች ላይ አንደኛው ሊሆን የሚችለው ምናልባት በስፋት እኛ እንደጨረሱ እንግዲህ የሚያደርጉት ይሄ የቱቶሪያል ሰርቪስ ወይም ልጆችን ማስጠናት በብዛት ወደዛ ላይ እንጌጅ ያደርጋሉ። ሌላው ይሄ በሽያጭ ሰራተኛነት በተለያየ ቦታዎች ላይ አሲስታንት ሆነው የማገልገል መረጃ መሰብሰብ ላይ ዳታ ኮሌክሽን ሌሎች ነገሮች ላይ እንጌጅ በብዛት ያደርጋሉ። ሌላው አሁን የሆነ መጠነኛ ኮርሶች ወስደው አሁን ደግሞ እየተለመደ ያለ የዳታ አናሊሲስ እንዲሁም ግራፊክስ አኒሜሽን እና ሌሎች ኪነጥበባዊ የሆኑ እንትኖች ላይ እንጌጅ ማድረግ ኢቨንት ማዘጋጀት ሌሎችም ላይ እንትን ይላሉ። እነዚህ ጊዜያቸውን እንትን ያደርጉበት ነው።
ወደ በኋላ ላይ እንግዲህ ጥቆማው ላቋርጦ ሳታዊ ስልክ መስመሬ ላይ ሰዎች ስላሉ ነው የነሱን አስተያየት እንስማምና በኋላ ላይ እንመለሳለን። ደዋዮቻችን መስመር ላይ እንዳሉ ፕሮዲሰር ይነግሩኛል። ወደ ደዋዮቻችን ነው የምናልፈው።
ልክ እንደዚህ ምን አይነትም እንደባስ ይሰራለት የተሻለ ነገር ይሆናል የሚለው ነገር እና አዛኛው ደግሞ የኔ ኢቲኒ ግሩፕ የሚባለው ነገር አሁን አዛኛው ግዜ ቦታ መርጦ መቅደር የሚባለው ነገር በጣም አስቀያሚ ነው። እኔ ምን መደረግ አለበት ለሚለው መጀመሪያ ሁሉን አካታች ውይይት መደረግ አለበት ይያማለሁ። ሁሉን አካታች ውይይት ከተደረገ በኋላ ከዛም በኋላ ገዝ ማዘዝ በተለይ ዲጂታል ማርኬቲንግ በገበያ ማስፋፋት ጀመረ ሁሉ ዲጂታል ወርከር ቲችንግ የሚለው ነገር በስራቶችን ተቋቁሞ ስራ ራሱ በዲጂታላይዝ ቢሆን የተሻለ አማራጭና የተሻለ ሀገሪቱን ሰላም ተጠራብ ይስበል።
ተመልካቾቻችን እንግዲህ የአቶ ወንድሜነህ ግርማን ነው የሰማነው። ጠያቂያችን አቶ ወንድሜነህ ግርማናቸው። ሌላ ደግሞ አቶ ዘመነ አርማጌዶንም መስመር ላይ እንዳሉ አዘጋጁ የነገረኝ ነው። የሳቸውንም አስተያየት እንስማና ቀጥለን እንመለሳለን ወደ ውይይታችን። አቶ ዘመነ አርማጌዶን ከፌስቡክ ላይ ነው ስልክ ቁጥራቸውን የተውልን ደውለን አግኝተናቸዋል። የሳቸውን አስተያየት ደግሞ አሁን እንሰማለን ማለት ነው። ደውላችሁ መስመር ላይ እስኪገቡ ድረስ አቶ አብይ ከርሶ ጋር ውይይት ይልቀጥል። ቅድም ሐሳቦትን ቆርጫቸዋለሁ ቆርጨውስ ነበር። ወጣቶችን ሊሰሯቸው ልክ እንደተመረቁ ሊሰሯቸው ስለሚችሏቸው ነገሮች አንስተናል። ግን ደግሞ አንድ አመት ሁለት አመት መጠበቅ ከባድ ጊዜ ነው የሚሆነውና እዛ ውስጥ ማድረግ ያለባቸው ነገሮች ምንድናቸው ይላሉ? እስቲ አጠር አድርገው ይንገሩ።
እሺ ማድረግ ወዳለባቸው ስናተኩር ምናልባት አሁንም የዝግጅት ጊዜ ነው። ረጅም ጊዜ ሆናል በርግጥ ግን አሁን ገንዘብ የሚያስገኙ ስራዎች ሌሎች ላይ እንዴት ማድረግ አለባቸው? አንደኛው ኔትወርክ መገንባት አለባቸው። አንዳንዴ ምንም አይነት ከሙያቸው ጋር ከሌላም ጋር የተያዘ ኔትወርክ አለመገንባት ትልቁ ችግር ነው። ሌላ የኮሚኒኬሽን ክህሎታቸው ማዳበር አለባቸው። ስራ አግኝተውም የኮሚኒኬሽን ተግባቦት እኔ ያዩዋቸው አሉ ግራጁዌት አድርገው አሁን ለምሳሌ ሄቤራ አገልግሎት የሚል ስልጠና ላይ በዚህ ዩኒቨርሲቲ ገብ ልጆች ነበሩ እና እነሱን የማሰልጠን ድንገት ሆይ ነበረ ትልቁ እንትን እንታቸው አካደሚኩም ቱታን ኤክስቴንስ ፖዝ ሊሆኑ ይችላሉ። እንዳለ ሆኖ ግን ከዛ በላይ ደግሞ የተግባቦት ችግር አለ። ይሄ የመዘር ታንክ ቤሪየር ሳይሆን ተግባቦት ኮሚኒኬት አድርጎ በሚያውቁት ነገር አፕሮች ለማድረግ ያላቸው ሬዚስታንስ ከራሳቸው ጋር መጀመሪያ ሱን መላቀቅ አለባቸው። ይሄ ዝግጅት ያስፈልጋል። ሌላኛው ስራዎችን ጨምሮ ኦፖርቹኒቲዎችን መፈለግ ሀንት ማድረግ አለባቸው። ይሄ ሌላ የዘወትር ስራቸው ሊሆን ይገባል። ይህኛውን ከተሞክሮ ካየት ብዙ የኛ ሀገር ወጣቶች ሌሎች ይሄ ለምሳሌ እንደል ዓለም አቀፍ ኮንፈረንሶች ላይ ኦሪጂናል ኮንፈረንሶች ላይ ሀገራዊ እንትን ላይ ተሳትፏቸው ሀገር ውስጥ እንደሆነ በጣም ነው ወደ ውጭ ያለው እንትን ማለት ነው። ሶ ይሄ ምንድነው የኮሚኒኬሽን ኔትወርክ መስራት ራሳቸውን ኤክስፖዝ ለማድረግ ተምረዋል። እንዴት አውቃለሁ ቪዚብል ካልሆነ እንዴት ያውቃል ህዝቡ እንዴት ገበያው ጋር ይደርሳል? ቪዚቢሊቲ ያስፈልጋቸዋል።
እስቲ ኔትወርክ የሚያረጉባቸው አማራጮች ምንድናቸው? ለምሳሌ ኔትወርክ ያድርጉ ወይም ትስስር ያስፈልጋል ከባለሙያ ተቋማት ጋር መመዝገብ አለባቸው ይባላል። ግን እነዚህ ነገሮች እንዴት ነው ሊያገኙዋቸው የሚችለው? መስመር ላይ ደውያለችኝ ግን እቺን መልሱልኝና ወደ ደውያችን እንሄዳለን።
እሺ ጥሩ። የሚያገኙበት አንዱ መልክ ምናልባት ኢንፎርማል ግንኙነት ሊኖራቸው ይችላል። ሰዎችን ማገኝበት ማንኛውንም አጋጣሚ መጠቀም ይችላሉ። ፎርማል በሆኑ ስብሰባዎች ሊሆን ይችላል፣ የቨርቹዋል ሚቲንግስ ሊሆን ይችላል። ሰው ተገናኝተው መላየት መሆን የለበትም። ሄደው ባመለከቱባቸው ተቋማት ኮንታክታቸው ምን ያህል ኤክስቴንድ አድርገዋል፣ ሌሎችም ነገሮች መጥቀስ እንችላለን። እንዴት ግንኙነት ኔትወርክ ይሰራል የሚባለው ብዙ ቴክኒኮች አሉ። ሶ እነሱ እዛ ላይ ሬዲ መሆን ያለባቸው ይመስለኛል። አሁን ደግሞ ቨርቹዋል ወርልድ ላይ ያለን ይሄ ደግሞ ጥሩ አጋጣሚ ነው። ማንንም የምንታወቀው ማንንም የምናገኘው ከስራችን ጋር ለማደግ ብዙ አይነት አማራጮች የሶሻል ሚዲያ ፕላትፎርሞች አሉ። የማንን ሚዲያ ነው የምንከታተለው ፕላትፎርሞቹ ላይ ምንድነው እንትን ያረግን ያለው እንደ ራሱ አሁን ቨርቹዋል ላይ ብትይ በትዊተሩም በፌስቡክም በዋትስአፕም ግሩፖች ይኖራሉ የተለያየ ነገር ከማጋ ነው መስተጋብራችን።
አዎ አቶ አብይ ጥሩ ሐሳብ ነው ያነሳነው። ሜሮንን እንዳናስጠብቃት ላቋርጦት እንግዲህ ወደ ደዋያችን እንለፍ።
ጤና ይስጥልኝ። ሜሮን አለማየሁ እባላለሁ ከአዲስ አበባ። ተመርቀን የወጣን ልጆች ስራ የማግኘት እድሉ በጣም ዝቅተኛ ነው። ጓደኞቼም ቢሆንም የስራ እድሉ በጣም ዝቅተኛ ስለሆነ ስራ አጥተናል። አንደኛም ችግሩ ቤተሰብ ተቸግሮ እዛ ድረስ አድርሶናል። ትምህርታችን እስክንጨርስ ቤተሰብ የሚመስለው ምንድን ነው? ልክ እንደተመረቀን የሱ ነገር አርቆ እርዳታ የምንጀምርበት ታይም ነው የሚወስደው እና እስከዛ ተመድቦም ተለክቶም ቢሆን አስተምረናል። ከዛ በኋላ እኛም ራሱ ከነሱ ላይ መቀበላችንና መስራታችን በጣም በጣም ከሞራልም አንጻር እንደገና ደግሞ የሁሉ አመት የለፋንበት ነገር ላይ ውጤት ሳያመጣ ሲቀር በጣም ሞራሊን ይነካልና በጣም ከባድ ነው። ቤተሰባችንንም ማስተዳደር እያለብን እዚሁ ቁጭ ብለን አብረናቸው ከነሱ መቀበል በጣም ከባድ ነው እና ኑሮም በጣም ተወዷል እና በተቻለ መጠን እዚህ ኦፖርቹኒቲዎች ሊፈጠሩ ወይም ደግሞ ትሬኒንግ ተሰጥተው የሆነ የስራ እድል ብናገኝ ተመራጭ ነው ብዬ አስብ።
ሜሮን እንግዲህ ቤተሰብ ማስተዳደር ከባድ መሆኑን እንዲሁም ደግሞ ስልጠናዎች ሊሰጣቸው እንደሚገቡ አንስታለች። በዛሬት ወደ አንቺ ልምጣና አሁን በዚህ ጊዜ ወጣቶች ስራ ፈላጊ ወጣቶች አንድ አመት ሲቀመጡ በትምህርቱ ምን አይነት ነገሮችን ማጥናት እንደሚችሉ ራሳቸው እንዴት ማብቃት እንደሚችሉ የተለያዩ ክህሎቶችን እንዴት ማዳበር እንደሚችሉ ቅድም ጠቅሰሻል። ሙያ ደግሞ ምን አይነት ሙያዎች ላይ መሳተፍ ይችላሉ? ምን አይነት ስራዎችን ቢሞክሩ ጥሩ ነው? ራሳቸውን ሲደቁማሉ ትያለሽ። የውይይት ሰዓት የተሰጠኝ ያለቀ ስለሆነ ይሄንኛውን በደንብ አብራሪልኝ።
እሺ። ያው በሙያ ደረጃ እንግዲህ ከተማውት ውጪ ማርኬቱ ምንድን ነው የሚፈልገው የሚለውን ማየት ነው። ቅድም እንደተባለው አሁን ቨርቹዋሊ በጣም ብዙ ሊያዋቸው የሚችሉ ነገሮች አሉ። እንግዲህ በሙያ ደረጃ በኢንተረስታቸውና መስራት በሚችሉት አይተው ማለት ነው። ከዛ በኋላ ደግሞ ሜንተር ካላቸው የሚያማክሩ ሰው ካላቸው በቤተሰብ ሊሆን ይችላል ሊቀምን መማርጠሩ ነው። ይህን ሌት አገኛል ይህን መማር ፈልጋለሁ ብለው መጠየቅና ያላቸው ሪሶርስ በሙሉ ተጠቅመው ይህንን የሚፈልጉትን ሙያ ማዳበር ይችላሉ። እንግዲህ በሙያ ደረጃ ቅድም እንደተባለው ነው እስከዛሬ በተማሩትና ባካበቱት ተመርኩዘው ሊሰሩት የሚችሉት ነገር አሁን በአዲስ አድ ወይ ኢንቨስት አድርገው ወይ ሌላ ሪሶርስ ጠይቋቸው ሳይሆን ያላቸው ነገር በችሎታ ሊሆን ይችላል፣ በአርት ኤንድ ክራፍት ሊሆን ይችላል፣ በጽሁፍ ሊሆን ይችላል፣ እንደ በትምህርት ቤት ባዳበሩት ማለት ነው እንደተባለው በግራፊክ ዲዛይን ሊሆን ይችላል፣ ማርኬቲንግ አዘ ሴልስ ፐርሰን ሊሆን ይችላል። ካምፓኒዎችን አዘ ጁኒየር ጆይን አድርጎ በመስራት ግን የምችለው ምንድን ነው የምወደው ምንድን ነው እና ደግሞ ባለኝ እስካሁን ባካበትኩት መስራት የምችለው ምንድን ነው ብለው እዛ ላይ ትንሽ ነገር እንትን ማለት መጨመር።
ቤዛቤት
አሁን ምንድነው በሳሊ ኦፖርቹኒቲ መጠቀም
ቤዛቤት እዚህ ላይ አሁን እናንተ ጋር ፍሪላንስ ስራ ብላችሁ ተቋም አላችሁና በተቋማችሁ ውስጥ ሰዎች እንደዚህ አይነት ወጣቶች እንደምታሳትፉ አውቃለሁና ምን አይነት አማራጮች አሉ? ምናልባት አንዳንድ ጊዜ ሐሳቡን ማጣቱም ሊሆን ይችላል ወይም ደግሞ ይሄንን ያህል ጊዜ ተምሬ እሰራዋለሁ ብሎ ሳያስቡት የዘነጉት ነገር ሊሆን ይችላልና እስቲ ምን አይነት የስራ አማራጮች ናቸው ያሏችሁ ንገሪኝ።
እሺ። እኛ ጋር እንግዲህ በዳታ በተመለከተ ዳታ ኮሌክሽን፣ ዳታ አናሊሲስ እስከ ሃይሊንግ ዳታ አናሊሲስ ድረስ የሚሰሩ አሉ። በተለይ ዳታ ኮሌክሽን ላይ ትንሽ እውቀት ያላቸው ሰዎች የሚሳተፉበት ነው። አንደኛው እሱ አለ። ሁለተኛ ደግሞ በጽሁፍ እና በትርጉም በኤዲቲንግ ከአንድ ሁለት ቋንቋ የሚችሉ ከሆነ በትርጉም መሳተፍ ይችላሉ። እንደገና በኤዲቲንግ መሳተፍ ይችላሉ። በጽሁፍ የተለያዩ አይነት ጽሁፍ ፕሮፖዛል ራይቲንግ፣ ግራንት ራይቲንግ ሊሆን ይችላል ወይ የዌብሳይት ኮንተንት ዴቨሎፕመንት ሊሆን ይችላል። እዛ ላይ በጽሁፍ መሳተፍ ይችላሉ። ሌላው የክሬቲቭ ዲዛይን ነው። እዛ ውስጥ ግራፊክስ ዲዛይን አለ። እሱንም እንደዛ ሲያፍንሽ ሲልጣና ይጠይቃል ግን በዛም መሳተፍ ይቻላል። ሌላው ዲጂታል ማርኬቲንግ ነው። አሁን ላይ መሰራት የሚችል በሶሻል ሚዲያ ዲጂታል ማርኬቲንግ ላይ መሳተፍ በጣም ብዙ ልጆች እንደውም አሁን ዘመኑ
ነው። አመሰግናለሁ። ጥሩ አማራጮችን ጠርተሽልኛል። ሰዓቴ ያለቀ ስለሆነ ነው አቶ አብይ አንድ ደቂቃ ሰጥቶታለሁ። ኤዲት ፕሮዲውሰሬ ሳትሻልቋል ስለላይ ነው ከይቅርታ ጋር ጥሩ ሐሳቦችን አንስተቻል። ዋኩትን እስቲ ማጠቃለያ ሐሳብ እርሶ ምስትልኝ።
እሺ እንደማጠቃለያ እንግዲህ ልጆች ወጣቶች ገፍቶ መሄድ አለባቸው። ኢንተርንሺፕ አሰሩ ማለት አለባቸው ያስባለሁ። የኮሙኒኬሽን ክፍተታቸው መሙላት አለባቸው። በሚያገኙት አጋጣሚዎቹን መጠቀም ግዴታ ነው ለነሱ። አንዳንዶቹ ለመጥቀስ ካስፈለገ ሁለት ሶስት የሚሰሩም አሉ። በጣም እነዚህ ቢዚ የሆኑ ልጆች አሉ እንደነሱ ተመረቀው። ያ ምንድነው ኦፖርቹኒቲዎችን ካፕ ያደርጋል። ስለዚህ የት ምን አለ የሚለውን በደንብ ማየት አለባቸው መስለኛል። አሁን ደግሞ የሚወጡ በተለይ አሁን ፊክሊንክ ላይ ያለው ኢንስታግራም ቻናሎች ላይ የኔ ሶሻል ሚዲያዎች ላይ የተለያየ ማስተዋወቂያ የስልጠና ኦፖርቹኒቲ የወርክሾፕ ሌሎች ይመጣሉ። እንደነሱ ኔትወርክ ይሰራሉ ሙያቸውን ያደብራሉ። ይሄ ነው። ሌላው
አቶ አብይ ይቀስታ ውይይት ሰዓት አለቀብኝ። ሌሎች መሰናዶች ስላሉኝ ወደዛ ማለፍ ይኖርብኝ ይችላል። ከሁለታችሁንም በዛዊት አድማሱ ከፍሪላንስራ እንዲሁም አቶ አብይ ለኃይለ መልኮት በዚህ ውይይት ላይ ስለ አብራችሁ ስለቆያችሁ አመሰግናለሁ። እንዲሁም ደዋዮችን አመሰግናለሁ። ወደ ሌሎች መሰናዶች እንሻገር። ተመልካቾቻችን በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የስፖርት መሰናዶ ነው። ኬኔዲ አባተ የስፖርት ዘገባዎችን እንደሚከተለው ያቀርብልናል።
ኢትዮጵያዊቷ ያለም ዘርፍ የኋላው በመጀመሪያ የማራቶን ውድድሯ በሃምቡርግ ታሪክ ሰርታለች። የ22 ዓመቷ ወጣት አትሌት ትናንት እሁድ ዕለት በጀርመን ሃምቡርግ በተካሄደው ሃስፓ ማራቶን 9 ደቂቃ በሚጠጋ ልዩነት ስታሸንፍ በዚህም የኢትዮጵያንና የስፍራውን ክብረ ወሰን ሰብራለች። በየካቲት ወር በካስቴሎን የ10 ኪሎ ሜትር ውድድር 29 ከ14 በመግባት የዓለምን ክብረ ወሰን የሰበረች ሲሆን የግማሽ ማራቶንንም 1 ከ03 ከ51 በማጠናቀቅ የርቀቱን ምርጥ ሰዓት በስሙ ያስመዘገበችው የኋላው በትናንትናው የመጀመሪያ የማራቶን ውድድሯም ሌላ ታሪክ መጻፍ ችላለች። በሃምቡርግ የተካሄደውን ይህን ውድድር 2 ከ17 ከ23 በሆነ ሰዓት በማሸነፍ በሴቶች የመጀመሪያ የማራቶን ተሳትፎ ከዚህ ቀደም በፓውላ ራድክሊፍ በ2 ከ18 ከ56 የተያዘውን ፈጣን ሰዓት ማሻሻል ችላለች። አትሌት የኋላው ውድድሩን የጨረሰችበት ሰዓት በሴቶች ማራቶን የዓለም 6ኛው ፈጣን አቶንም ተመስግቧል። በማራቶን የመጀመሪያው ውድድራቸውን ያደረጉት ሌሎቹ ኢትዮጵያውያን ፍቅርተ ወረታና ቦኔ ቸሉኬ 2 ከ26 ከ15 እና 2 ከ26 ከ23 በሆነ ሰዓት ሁለተኛና ሶስተኛ ወጥተዋል። በወንዶች ውድድር ደግሞ ኬንያዊው ሳይብሪያን ኮቱት በ2 ከ04 ከ47 በመግባት የኡጋንዳውን ስቴፈን ኪሳን በአንድ ሰከንድ ብቻ በመቅደም ባለድል ሆኗል። ኢትዮጵያዊው ወርቅነህ ታደሰ 2 ከ05 ከ07 በሆነ ሰዓት ሶስተኛ ሲሆን በውድድሩ ከአንድ እስከ አራት የወጡ አትሌቶች የስፍራውን ክብረ ወሰን አሻሽለዋል። በማድሪድ ማራቶን ደግሞ በሴቶች ኢትዮጵያውያኑ ስራነሽ ይርጋ፣ መሰረት አበባየውና ካሱ ቢተው የስፍራውን ክብረ ወሰን ጭምር በማሻሻል ከአንድ እስከ ሶስት ሲወጡ በወንዶቹ ኢትዮጵያውያኑ አብደላ ጎዳናና ዘውዱ ኃይሉ አንደኛና ሶስተኛ ወጥተዋል። ኡጋንዳዊው ጂኦፍሪ ኩሱሮ ደግሞ ሁለተኛ ደረጃን ይዞ ጨርሷል። ትውልደ ኬንያዊቷን የባህሬን አትሌት በመግደል የተጠረጠረ ኢትዮጵያዊ አትሌት በፖሊስ በመፈለግ ላይ ነው። ትውልደ ኬንያዊቷና ለባህሬን የምትሮጠው አትሌት ዳማሪስ ሙቲ ሙቱዋ በምዕራብ ኬንያ ሞታ መገኘቷንና የሯጯ ኢትዮጵያዊ ፍቅረኛ በግድያዋ ተጠርጣሪ መሆኑን ፖሊስ ባለፈው ማክሰኞ አስታውቋል። የአትሌት ዳማሪስ ሙቱዋ ግድያ የሀገሯ ልጅ የሆነችው አግነስ ቲሮፕ የተባለች ሌላ አትሌት በጥቅምት ወር በዚያው በምዕራብ ኬንያ በሚገኝ ከተማ በቤቷ ውስጥ በስለት ተወግታ ተገድላ ከተገኘች በኋላ ሁለተኛው የአትሌት ግድያ ነው። የ የኬንያ እና የባህሬን ዜግነት ያላት የ28 አመቷ ሙቱዋ አስከሬን በኢተን በሚገኘው መኖሪያ ቤቷ ውስጥ በስብሶ መገኘቱን የከተማዋ ፖሊስ አዛዥ ቶም ማኮሪ መናገራቸውን ሮይተርስ ዘግቧል። ፖሊስ ግድያውን ፈጽሟል የተባለውን ኢትዮጵያዊውን የሙቱዋ ፍቅረኛ እስክንድር ኃይለ ማርያምን በማፈላለግ ላይ ቢሆንም በተመሳሳይ ተቋም ስልጠና ላይ የነበረው አትሌቱ ከኬንያ መሰደዱን ገልጿል። ተጠርጣሪው አብሮት ሲሰለጥን የነበረ አንድ ጓደኛው ጋር ደውሎ የሴት ጓደኛውን መግደሉን እንዲሁም አስከሬኗ እቤት ውስጥ መሆኑን ነግሮታል ሲሉም የከተማዋ ፖሊስ አዛዥ ማኮሪ መናገራቸው በሮይተርስ ዘገባ ላይ ተጠቅሷል። የኢትዮጵያ አትሌቲክስ ፌዴሬሽን በአትሌት ሙቱዋ ግድያ የተሰማውን ሐዘን ገልጿል። በኬንያ ሁለት ተከታታይ የአትሌት ግድያዎች የተፈጸሙበት ኢተን የረጅም ርቀት ሯጮች የሚሰለጥኑበት ታዋቂ ስፍራ ነው። በቀጣዩ የአፍሪካ ዋንጫ ማጣሪያ ኢትዮጵያ ከግብጽ፣ ጊኒና ማላዊ ጋር ተደልድላለች። በአይቮሪ ኮስት አስተናጋጅነት ለሚደረገው የ2023 የአፍሪካ ዋንጫ ማጣሪያ የምድብ ድልድል ባለፈው ማክሰኞ ምሽት የወጣ ሲሆን ኢትዮጵያም የምድብ ተጋጣሚዎቿን ለይታለች። በዚህም መሰረት በምድብ 4 ኢትዮጵያ ከግብጽ፣ ጊኒና ማላዊ ጋር መደልደሏ የታወቀ ሲሆን የማጣሪያ ጨዋታዎች ከግንቦት ጀምሮ እንደሚደረጉ ከኢትዮጵያ እግር ኳስ ፌዴሬሽን ያገኘነው መረጃ መልክታል። በቅርቡ በተካሄደው የካሜሩኑ የአፍሪካ ዋንጫ የተሳተፈችው ኢትዮጵያ ከምድቧ አንድ ነጥብ ብቻ ይዛ ወደ ቀጣዩ ዙር ሳታልፍ በጊዜ መሰናበቷ ይታወሳል። ፓሪስ ሴንት ጀርሜን 4 ጨዋታዎች እየቀሩት 10ኛ የፈረንሳይ ሊግ አንድ ዋንጫውን ማሸነፉን አረጋግጧል። በትናንቱ ጨዋታ ፒኤስጂ አንድ ተጫዋች ኤካርድ ካጣው ሌንስ ጋር አንድ እኩል በሆነ ውጤት ነጥብ ተጋርቶ ቢወጣም 4 ጨዋታ እየቀረው በ78 ነጥብ ከተከታዩ ማርሴይ ጋር ያለውን የነጥብ ልዩነት 16 በማድረስ PSG የውድድር አመቱ ባለድል መሆን ችሏል። ሞሪሲዮ ፖቼቲኖ በአሰልጣኝነት ታሪኩ የሊግ ዋንጫ ሲያሸንፍ የአሁኑ የመጀመሪያው ነው። ይሁን እንጂ ክለቡ ከአውሮፓ ቻምፒየንስ ሊግ በማድሪድ በጊዜ መሰናበቱ ያስቆጣቸው ደጋፊዎቹ ቁጣቸውን ለመግለጽ የትናንቱ ጨዋታ ከመጠናቀቁ ከ 15 ደቂቃ በፊት ጀምሮ ከስታዲየም በመውጣት ከተጫዋቾቹ ተለይተው ደስታቸውን ያጣጣሙት ከስታዲየሙ ውጪ ነው። ፖቼቲኖ ከጨዋታው በኋላ በሰጡት አስተያየት ከደጋፊዎች ጋር አስቸጋሪ ጊዜ እያሳለፍን ነው። ይህ ሁኔታ እንደሚሻሻል ተስፋ እናደርጋለን። በዲሞክራሲ ውስጥ እንደመሆናችን ሁሉንም ተቃውሞዎች እንቀበላለን። ነገር ግን ለዚህ ድል አክብሮት ማሳየት አለብን ብሏል። ተጫዋቾቹም በደጋፊዎቹ ድርጊት መከፋታቸውን ገልጸዋል። ታላላቅ የአውሮፓ ሊጎች በመጠናቀቅ ላይ በሚገኙበት በአሁኑ ሰዓት አንዳንዶቹ አጓጊ ሆነው ሲቀጥሉ PSG በመከተል ማድሪድም የስፔን ላሊጋም የተወሰኑ ጨዋታዎች እየቀሩት በድል ለመዝጋት አንድ ነጥብ ብቻ ይፈልጋል። በውጤት ቀውስ ውስጥ የሚገኘው ማንቸስተር ዩናይትድ የአያክሱ አለቃ ኤሪክ ቴን ሃግን ቀጣይ አሰልጣኙ ለማድረግ ተስማምቷል። የአደባባይ ሚስጥር ሆኖ የቆየው የኤሪክ ቴን ሃግና የዩናይትድ ጋብቻ ባለፈው ሳምንት ይፋ ሆኗል። በፕሪሚየር ሊጉ በጣም ውድ የሆነውን ስብስብ የያዘው ማንቸስተር ዩናይትድ ለአምስት ዓመታት በሊጉ ያጣውን ክብር ለማስመለስ በአዲሱ አሰልጣኝ ላይ ተስፋውን አድርጓል። እስከ ውድድር አመቱ መጨረሻ አያክስን መርቶ በቀጣዩ የውድድር አመት ዩናይትድን የሚረከበው ኤሪክ ቴን ሃግ በአውሮፓ ከሚገኙ ተራማጅ አሰልጣኞች መካከል የሚጠቀስ ነው። በዚህ የውድድር አመት መጨረሻ ላይ ከጊዜያዊ አሰልጣኙ ራልፍ ራንኒክ ዩናይትድን በሶስት አመት ኮንትራት ለመምራት የሚረከበው ሃግ ኮንትራቱ ለተጨማሪ አንድ አመት ሊራዘም እንደሚችልም ተስማምቷል። ሃግ ከስምምነቱ በኋላ የማንቸስተር ዩናይትድ አሰልጣኝ መሆን ትልቅ ክብር ነው፣ ቀጣዩን ፈተና በጉጉት በመጠባበቅ ላይ ነኝ ማለቱን የክለቡ ድረገጽ አስነብቧል። በመጨረሻም ጃፓን ከዩክሬን ወረራ በኋላ ከሩሲያ ጋር ሊደረጉ የነበሩ 3 የባህል ስፖርት ሁነቶችን ሰርዛለች። በዩክሬን ላይ ተፈጽሟል በተባለው ወረራ ምክንያት ሩሲያ በስፖርቱ ዓለም እየደረሰባት ያለው መገለል አሁንም የቀጠለ ሲሆን የጃፓን መንግስት የገንዘብ ድጋፍ ባለማድረጉ ሩሲያ ውስጥ ይካሄዱ የነበሩ 3 የባህል ስፖርት ሁነቶች መሰረዛቸውን የጃፓን ስፖርት ማህበር አስታውቋል።
ሰምተምረት መሰናዷችን እዚህ ላይ ተጠናቀቀ። እናስተናግዳችሁም ሸነው ኤደን ገረመው መሰናዶን በመምራት ንጉሱ ታምሬ በቀነብሩ ከመላ አሜሪካ ድምጽ ዘጋቢዎች ጋር በመሆን ነበር ተናደሩ።